ክፍል ሁለት ፕሮግራማችን አሁን ይጀምራል። በአበኩበኛ የተደረሰውንና በታላቁ አጼ ቴዎድሮስ የህይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ መጽሐፍ አንድ ለናቱን ትረካ ክፍል 3 አስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ለናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ህይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ንፋስ ህይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል 3
አጠቅብሎ ፈረስ ካሳ ብሎ ስም ማርባር ቢሸበራል ኢየሩሳሌም እኔ ማዩ ቱርክባይ የምሸሽ ነው ፈረሱ አባት አጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ቱርክባይ የምሸሽ ነው።
ምዕራፍ 3 ኃይሉ ወልደ ጊዮርጊስ። ልጅ ኃይሉ ወልደ ጊዮርጊስ እስከ ጎንደር ግንብ ድረስ ነጋሪት እያስጎሰሙ እምቢልታ መለከትና ትሩምባ እያስነፉ እንዲገቡ ከተፈቀደላቸው እንደ ዋግ ሹሞች በወርቅ ሳህንና ኩስኩስ እንዲታጠቡ በዚያ በጥንት ወግ በዚያ ቁልቁል ለመውረድ ያዘነበለው ዘር ካፋ እንደሚወርዱሃ ዘግዝቆ እንዲወርድና መውጣት የጀመረው ባቀበት ቦታ ላይ ርር ብሎ የደረቀ ባዶ ሳርና ባላው የሚገፋፋ ነፋስ እንዳገኘ እሳት በፍጥነት ወደ ላይ እንዲጋልብ በሚያዘወግ ክብር ከተሰጣቸው የቋራ መሳፍንት ዘር የተወለዱና በጊዜያቸው የቋራ ገዥ የሆኑ ሰው ነበሩ። ለቻይሉ ምንም እንኳን ታዳክ ከሚባል ዘር ቢወለዱ ምንም እንኳን የቋራ ህጋዊ ገዢ አድርጎ የሚቀበላቸውና የሚከተላቸው ቢሆኑ ምንም እንኳን የቋራ ምድር አቀማመጥ አሻፈረኝ የሚሉትን ለማቀፍ አውቆ የተሰራ ቢመስል በዘመኑ እንደነበሩ አንዳንድ መኳንንት ውሃ ቀጠነ ብለው የሚያቆልፉ ሲዘርፉት የኖሩትን ህዝባቸውን በየጊዜው እያመጹ የሚዘርፉ ሰው አልነበሩም። ዘራቸውን እየደጋገሙ በመቁጠር የትውልድ አረጋቸውን ከታላላቁ ነገስታት ከነያሱ አዲያም ሰገድ ከነፋት ይለደስ ከነበካፋ ከነሱሱኒዮስ ተማያዝና እንዳይቆረጥ በመላ በመከታተል እሱስ ለምን ይበልጠኛል የሚል ዜ የሚያዘወትው ሰው አልነበሩም። በለስ የቀናው ሽፍታ ሁለት 300 ሌቦችና ነፍሰገዳዮች ቀማኞችና ቤት አቃጣዮች የተከተሉት እንደሆነ መጽሐፍ እያስገለጠ ፎከፍ እያስቆጠረ ጠጠር እያስጣለ ዘሩን ከሰለሞንና ከቀዳማዊ ምኒልክ እያለዚያም ከነኢያሱና ከነፋሲል እያስጠጋ የሚቀጥለው የጎንደር ንጉሥ ራሱ ለመሆን በሚመኝበት ጊዜ ይህም ቢቀር አንዱን የኢትዮጵያ ክፍል ገንጥሎ በዚያ ላይ የገዥነቱን ሥልጣን ለመዘርጋት በሚያልምበት በዚያ የነንደልቡ ጊዜ የፋራው ባላባት ኃይሉ ከጥሌት ሁሉ የራቁ ሰው ነበሩ። የሾማ ቁንጣን የጠጅ ሞቀታ በያዛቸው ቁጥር በብዙ ንጹሕ ሰዎች ላይ ከቀላል እስራት ከስቅላት ከእርግጫ እስከ ግርፋት የሚፈርዱ መንግሥት የማያዛቸው መሳፍንት በሰለጠኑበት ዘመን የኖሩ ገዢ ቢሆኑ ልጅ ኃይሉ በዚህ አይነት ልቅነት ከማይመሩ እግዚአብሔርን ከሚፈሩና ለሰው ከሚራሩ ጥቂቶች ደጎች መኳንንት መካከል አንዱ ነበሩ። የሁሉ መልካም ሰውነት ንዝቂያና ሽፍትነት አመፅና ግድያ አገርን መከፋፈል የወንድነት መሰረቶች በነበሩበት ዘመን እንደ ትልቅ ሰው ሳያስቆጥራቸው ኖረ። ከዛሬ ድረስም እምነቱ ተላልፎ የልጅ ኃይሉ ታላቅነት ጎልቶ እንዳይነገር አድርጎት ይገኛል። ሆኖም የሀያሉን ታላቅ ሰውነት ደጃዝማች ማሩ በትክክል ያውቁ ነበር። ለሚያውቋቸውም ሳይለምኗቸው አቀረቧቸው፣ ሳያጠፉ በፍርሃት በደሏቸው። ልጅ ኃይሉ አንድ ቀን ማምሻ በድንገት በአካባቢ ያሉ መኳንንትን ሽማግሌዎችንና አጎቶቻቸውን ወደ ቤታቸው አስጠርተው ብዙ ቁም ነገር ያለበት የማይመስል ያልተለመደ ውይይት ከጮማና ከጠጅ ጋር አቀረቡላቸው። ውይይቱ ከልጅ ኃይሉ አንደበት ብዙ ጊዜ ታይቶ የማይታወቀው ብርቅ ቀልድ የተቀላቀለበት ነበር። በመካከሉ ቁጭ ብለው ግብር እያበሉ ወንድሞቼ ወይ እንግዲህ ባላግብቼ በሰላም ላኖራችሁ አስቤያለሁ፣ እናንተስ ምን ታስባላችሁ አሉ ልጅ ኃይሉ እንደ መሳቅ እያሉ። በዚህ እንግዳ አነጋገር ሁሉም ግራ ገባቸውና እርስ በርሳቸው ተያዩ። ክርስቶስ ለሐዋርያት ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት አያገኝም ባላቸው ጊዜ ነገሩ እንቆቅልሽና ግራ እንደሆነባቸው የልጅ ኃይሉ አነጋገርም ለቋሮቹ እንደንቆቅልሽና ግራ ሆነባቸውና እርስ በርሳቸው ተያዩ። ለእርሱ ያልገባው ለሌላው ይገባው ይመስል አንዱ ሌላውን በማየት መልስ የሚያገኝ እየመሰለው የአንዱ ዓይን በሌሎች ላይ እንደተተከለ ሁሉም ጭጭ አሉ። በዚህ ጊዜ በእድሜ ከሁሉ አረጋዊ ለልጅ ኃይሉ የቅርብ ዘመድና መካሪ የሆኑት ግራዝማች ዘለቀ ግራ አታጋባን እንጂ ጌታዬ ምን ማለት ነው አሉ በቁም ነገርና በፈገግታ መካከል ሆነው። እውነቴን ነው ጌታዬ፣ ደጃዝማች ማሩ መጥተህ ባል እንድታገባ ብለውኛል አሉ ልጅ ኃይሉ ፈገግታቸውን ከቀድሞ ቀነስ አድርገው። ሚስት ወይስ ባል ግራ አታጋባን እንጂ አሉ ግራዝማች። እሳቸው ሚስት ብለዋል፣ እኔ ግን ባል ብየዋለሁ። ስለምን ልጄ ጌታዬ? አግባት የተባልኳት ሴት የተጋበኛው ጌታዬ እህት ከመሆኗን በላይ ማንም እኩያ ይትላልን አላገባም ብላ ይኖረች ናት። ዛሬ በእኔ ምክንያት ቋሮችን ለማገረም ሲባል ጓደኝነት የታምኖበት ሳይሆን ሴትዮዋም ኃይሉ ልፈልጋለሁ ብላ ሳይሆን ለመሳሪያነቴ ተፈልጌ እሷም በወንድሟ ትዕዛዝና ምክር ተገፋፍታ የተቀበለችው ስለሆነ ተባልነቴ ሚስትነቴ ታሁን ጎልቶ ተሰምቶኛል አሉ ልጅ ኃይሉ። አይ እንኳን ከነሱ መጣ እንጂ ለሴት ጉልበት ነው ይህን ያህል መጨነቁ ቋራንጂ ደምቢያ ተቀመጡ። የዚህ ግርማ ከንፈሯስ ተምሳም ነው ይሉ ነበር ባሻጓሉ በሰማይ ነፍሳቸውን ይማረውና ጊዜ ነው እንጂ እንኳን ባሏ ጌታዋል ነበርም ለመሆኑ ማሩ ማን ነው? የደምቢያ ጉርና ገፊ አጓት ዛፊ ዘር አይደለም ጊዜ ሰጠው ከልድንጋይ ይሰብራል እንደሚባለው ሆነና ነው እንጂ ተርሱት ጋር መጋባት ላንተ የሚያል ከብዶ የሚታይበት ምክንያት ነበር አሉ ግራድማች ዘለቀ። እሱስ እንዳልከው ይሆናል ግን ሁሉም የሚሰራው በጊዜ ስለሆነ ነው ይንያል። ለመሆኑ ሴትዮ አንተ አውቃታለህ? አውቃታለሁ። እንዴት ናት? በመልኳና በኩራቷ ታላቅ ወይዘሮ ትመስላለች። ጠባያዋስ? እሱንማ እንግዲህ ወደፊት ልናይ ነዋ። ቢሆንስ የኩሩ ሰው ጠባይ ምን ያህል ያስደስት ብለህ? እሱስ አይባልም። እያንዳንዱ ሰው ውስጡ ኩሩ ሳይሆን እንዲያው ቆዳው ኩሩ፣ ጠጉሩ ክፉ ይሆንና ኩሩ ይመስላል። ሲቀርቡት ጊዜ ሲለምዱት ጊዜ ገራም ትሁት ቸር እንዲያው ደግ ሰው ይሆናል። የታየን ሳታጫት ያጨች ሴትም ስታያት ኩሩ መስላ እንደሆነ አብርሃ ስትኖር ኩሩ ላትሆን ትችላለች። ደግሞ የሴት ኩሩ ክፉ አትምሰልህ። ራሷ ተከብራ ባሏን ታስከብረዋለች። አይነ ቀላባጭ አረማመደ ቀልብላ አባሴት ራሷ ቀላ ባሏን ታቀላለች አሉ ግራዝማች ወደ ቁም ነገሩ ገባ ብለው። መቼም ቢረባም ባይረባ ግቢው መሞከሩ አልቀረ አሉ ልጅ ኃይሉ። አዎ ቢሞከር ይገባዋል አሉ ግራዝማች። ግራዝማች ገና በእንጥልጥል እንዳሉ ባላምባራስ ቋሉ ምግቡን አቋርጠው ሊነሱ ሲሉ ልጅ ኃይሉ ቀደሙና እንዴ ምን ማለት ነው ባላምባራስ? ይሄማ ግፍ ነው። እኔ ተማእድ በልጣለሁ እንዴ? እኔ እኮ ተርጉስ በላይ ነው። ቆጭ ባልና ንገረኝ አሉ። እሱንስ እሺ፣ ግን እኔ የምለው ለመሆኑ ስለ ጉዳዩ ለጌታዬ የተላከልህ ነገር አለ አሉ ባላምባራስ ቋሉ። እሱስ በልዩ ልዩ መንገድ እኔ እንድጠይቅ ከተደረገ በኋላ ደብዳቤም ተጽፎልኛል አሉ ልጅ ኃይሉ። አውሮፓም ያውቀዋል። እስቲ ደብዳቤውን እንስማው አሉ ግራዝማች ዘለቀ። አዎ የሚገባ ነው። ደብተራ በሪውን እስቲ ያን ደብዳቤ አምጣልኝ አሉ ልጅ ኃይሉ። ደብተራ በሪውንም ተነስቶ ወደ ሌላ ክፍል ሄደና አንድ ወረቀት ይዞ ተመለሰ። እስቲ አንብብልን አሉ ልጅ ኃይሉ። በዚያ ያሉት ሁሉ አይናቸውን እስከ አይኑ ድረስ በጠመጠመውና ቀጠን ረዘም ባለው ደብተራ ላይ አሳርፈው በጸጥታ ለማዳመጥ ተዘጋጁ። ደብተራ በሪውን ንባቡን ቀጠለ። የድረስ ተማምነ ተወዳጄ ለቋራ ገዥ ሰልጅ ኃይሉ ወልደ ጊዮርጊስ ለጤና እጅጉን እንደምን አለ? እኛ በእግዚአብሔር ቸርነት ሰነሰራዊታችን ደህና ነን። እንዳሽከራችን ብቻ ሳይሆን እንደ ወንድማችን ስናይ የቆየን ለመሆናችን ምስክር የሚሆን የምስራች ልከንልሃል። ምንም እንኳ ከልብ እንደምንወድህና እንደምናምንህ ብታውቅ ታማኝነትህን ይበልጥ ለማጠንከር ከእኛ ወገን የሆነች ታላቅ ሴት ለግቢ እንደምትመኝ እነ ሊቀ ካህናት ላከውና ሌሎችም አንተን በጣም የሚያውቁ ታላላቅ ሰዎች በየጊዜው ይነግሩንና ይለምኑን ስለነበር የእነሱንም ቃል ያንተንም ትልቅ ሰውነት አይተን እንዳይናችን ብረት የምንጠነቀቅላትን እና የምናፈቅራትን እህታችንን ወይዘሮ ወለተ ተክሌን እንድታገባ ፈቅደንልሃል። ከእንግዲህ ወዲህ የራስህ ሚስት ስለሆነች በሚመችህ በማንኛውም ጊዜ ሰርጉን አዘጋጅተህ ከእንዷ እንድትረከብ ትችላለህ። እኛ በዚህ የበለጠ ስጦታ ከዚህ የበለጠ ባለሟልነት ለማንም ሰጥተን ስለማናውቅ ባጋጠመ ታላቅ ዕድል ምንም ሰጪው እኛ ብንሆን የምስራች ለማለት ተወዳጆች ጋር ልንደረብ ይገባል። ምንም እንኳ እስከ ዛሬ ድረስም ያየንብህ ክፉ ነገር ባይኖር ለወደፊቱ በበለጠ ተቀራርበን ለመኖር ከዚህ የበለጠ ምክንያት አይኖረንም። ሰላም እግዚአብሔር ተሁላችን ጋር ይሁን አሜን። ማለትም ደጃዝማች ማሩ ርዕሰ መኳንንት ዘደንቢያ ወኩሉ አጓሪሃ ለጎንደር ደብዳቤው ተነቦ እንዳለቀ በቤት ውስጥ ግዴያዊ ጸጥታ ሰፈነ። ሁሉም በየራሱ እንደሚያስብ አንገት አንገቱን ወደ መጻ አቀርቅሮ ዝም አለ። ዳዲያ ምን አለበት? አሉ ግራብ ማስደለቀ። እሱስ ምንም የለበትም ብቻ አሉ ልጅ ኃይሉ። ቅር የሚያሰኝ ነገር አለበት እንዴ? ተለመን እንጂ አለመን። ነገሩ የተገላቢጦሽ ሆነና ነው እኮ ደስ ያላለኝ። አይ እንኳን ምንም አይደለም። በዚህ ጊዜ ሁሉም ዝም እንዳለ ነበር። ልጅ ኃይሉ በዚያ ቁጭ ወዳሉት ሁሉ ፊታቸውን ቀና አደረጉና ዳዲያ ስለዚህ ሁላችሁ አስተያየት እንዴት ነው? በዚህ ጊዜ ሁሉም ዝም እንዳለ ነበር። ልጅ ኃይሉ በዚያ ቁጭ ወዳሉት ሁሉ ፊታቸውን ቀና አደረጉና ዳዲያ ስለዚህ ያላችሁ አስተያየት እንዴት ነው? አሉ። ምን ቸገረን? ለዝምድና ሲፈልጉን ዘመድ እንሆናለን። ታስከፉን ደግሞ የተከፉት ሁሉ የሚያደርጉትን እናደርጋለን አሉ ቀኝ አዝማች ባህሩ። አይ ምንም የሚያስቸግር ነገር ያለ አይመስልም አሉ መምህር ዘሩ። ዛዲያ እንግዲህ መልሱን ደብዳቤ በቶሎ መላክ ሊኖር ነው። ከተዛመዱ አይቀር ቅርታ እንዲኖር አያስፈልግም። ደብዳቤውም ጥሩ ሆኖ ሊጻፍ ይገባል። በጫማ ስር ወድቄ አጓራ የቃም ጭቃ የጋፍኩ የቢሩ መሳፍን የሚሸነገሉባቸው ቃሎችን በሰልሳ እንዳይታለፉ ማድረግ ይገባል አሉ ግራዝ ማይዘለቀ በተለመደው ጣፋጭ አነጋገራቸው። ሁሉም ሲስቁ ጸጥ ብሎ የቆየው አዳራሽ ፉካታ ተሞላ። ንግግሩ በዚህ ላይ እንዳለ ልጅ ኃይሉ አዝማሪ ተጠርቶ እንዲገባ አዘዙ። አዝማሪ ሙላት ነጭ ኩታውን አደግድጎ በነጭ ጀርባው ላይ መሰንቆውን አንግቶ ገባ። ሊቀካህን አፍላቀው አልቧ ላይ ተተክሎ በነበረው የደጃዝማች ማሩ ድንኳን ውስጥ እንደተናገሩት ሁሉ ልጅ ኃይሉ እስከ አዝማሪው ድረስ በዚያ አዳራሽ ውስጥ የነበሩት ሁሉ የለበሱት ልብስ ንጣትና ጽዳት፣ የፊታቸው ወልድ ጥራት ቤቱን በጨለመ ደማቅ አበባ የተሞላ አስመስሎ ይታይ ነበር። መኳንንቱም ጠጅ፣ ገበሬውም ጠጅ፣ ባለጌውም ባሪያውም ጠጅ ብለዋል ሊቀ ካህናት። አሁንም አዝማሪውም ጠጅ ለሊቀ መኳንንት ሙላቱ ዘፈኑን ከመጀመሩ በፊት ሁለት የጎሽ ኮልባ ጠጅ ተሰጠውና አከታትሎ ጅው ጅው ካደረገው በኋላ አይኖቹን ወደ ጣራው ሰቅሎ ተለል ብሎ ከወረደው ጢሙ ጋር ወደ ላይ ያንጋጦ ሲያይ አቡነ ተክለ ሃይማኖት ሰባት የባቄላ ፍሬዎች እየበሉ የሚጸልዩበትን ጊዜ በማስታወስ የሚሳለው ስዕል መስሎ በጎፈሬውም ቢሆን በተፈጥሮ ትልቅነት አይታወቅም፣ ትልቅ ከሆነው ራሱ ጠበብ የሚል መስሎ የሚታይ ደረሱን ጥቂት ገልበት አድርጎ በዚያ ጠፈር በሚሰነጠቅ ድምፁ ዘፈኑን ጀመረ። አፍሪካም ያውቀሃል፣ እስያም ያውቀሃል፣ ለተራቆተው ልብስ ለራበው እንጀራ የአባት ጋብ አገር እንደምነሽ ቋራ፣ ለጠማው ጠጅ አለ የተራበም ይብላ፣ ግን ጠላ እንዳትሉን ቋራ አይወድም ጠላ። የደንቢያ መኳንንት ጊዜ ያለን ብላችሁ ኃይል አለን አትበሉ፣ የማንም አይደለ የእግዚአብሔር ነው ኃይሉ። ይህን በገጠመ ጊዜ ሁሉም እየተንሾካሾከ የአዝማሪውን ግጥምና ድምፅ ሲያመሰግንና ሲያሳጥም ልጅ ኃይሉ እስቲ አሁኑን መልሰው አሉ። አዝማሪውም መለሰና የደንቢያ መኳንንት ጊዜ ያለን ብላችሁ ኃይል አለን አትበሉ፣ የማንም አይደለ የእግዚአብሔር ነው ኃይሉ ሲል ልጅ ኃይሉ ቀበል አደረጉና እስቲ ደህና ቆዩኝ አሉ። አዝማሪውም በዜማ ተቀብሎ እስቲ ደህና ቆዩኝ አለ። ልጅ ኃይሉም ግጥሙን ቀጠሉ። እስቲ ደህና ቆዩኝ፣ በደህና ሰንብቱ ዘመዶቼ ሁሉ፣ ብመጣም መጣሁኝ፣ አጋጣሚ ሆኖ ብቀር ቀር አትበሉ። ልሄድ ነው ጣቁሳ፣ ልሄድ ነው አለፋ፣ ለሌላም አይደለ ወተቴን ልገፋ። ወተት እገፋለሁ ሄጄ ወደ ጣና፣ ረግቶ ካልተገፋ ቅባት የለምና ሲሉ አዝማሪው እየተቀበለ ሲያዜም በዚያ ያሉት ሁሉ ትካዜ ተሰምቷቸው ዝም አሉ። አዝማሪው ግን ሌሌሌሌ እያለ ሌላግጥም ይተባበቅ ጀመር። በግጥም የታወቁት ቀኛዝማች ባህሩን ቀበል አደረጉና ለምንም ለምንም አንልፍም ባለፋ ደምቢያ ጉርና ያውቃል በለመደው ይግፋ ደምቢያ በማርከብሮ ምንም ጠጅ ቢያንሰን ወደ ደምቢያን ወጣም ለማርብር ይዘነ ማሩ በደምቢያ ውስጥ ቢኖርም ባይኖር አጓት አጓት እንጂ መችላል ማርማር በል አሉት። አዝማሪውም የራሱን ድምጽና የልጅ ኃይሉ ጠጅ ተዋህደው ስሜቱን ስላጋጋሉት በግጥም እየተረጋገመ እንደምንነሳው የደምቢያ ጉርና እየተወናጨፈና እየተናጠ አንዳንድ ጊዜም ወለሉን በግሩ እየደለቀ ዘፈኑን ያቀልጠው ነበር። ግራዝማች ስለቀም ከዚህ ቀጠሉና ምንም እንኳን ይዘው ቢርቅ ለወተቱ ረግቷል ተገፍቶ ይውጣልን ቅባቱ በበጋይን ጥንጂ የማርጠጅ ሊጠጡ ብርዝ ጠጃቱም በግብ ይስተመጡ በአሉት። አዝማሪው ይህንና ይህን የመሰለ ግጥም እየተቀበለ ሲዘፍ ሳቁና ውካታው ከግብዣው ጋር ሲቀጥል ከቆየ በኋላ በተጀመረው ውይይት ላይ ሰፊ ብክክር ሲደረግበት አመሸና በልጅ ኃይሉና በወይዘሮ ወለተ ተክሌ መካከል እንዲደረግ የታሰበው ጋብቻ የማያስገባ መሆኑ ታምኖበት የቋራ መኳንንትና ልጅ ኃይሉ ተስማምተውበት ሁሉም ወደ የቤቱ ሄደ። ምዕራፍ አራት ወይዘሮ ወለተ ተክሌ። ወይዘሮ ወለተ ተክሌ የልጃዝማች ማሩ እህት የወይዘሮ ቃልጣሽና የልጅ ኃይሉ ንብሉ ልጅ ናት። ባል የሚባለው ጉሸፋኝ ካላገባ አንድ እግዜር አይበለውና አስርም ቢወልዱ ወይዘሪት እንጂ ወይዘሮ ማለት አይገባም የሚል ጣጣ ባገሩ ስለሌለ ድንግልም ብትሆን እንዲያውም ባትሆን ለጋ ወጣትም ብትሆን አሮጊት ብቻ የሴት ሶታ መለያው ካላት ወይዘሮ ትባል ነበርና ወጣቷ ወለተ ተክሌም ወይዘሮ ወለተ ተክሌ እየተባለች ትጠራ ነበር። ስለ ውበቷ የሚናገሩ ሰዎች ሁሉ ጥርሷ በረዶ፣ አይኗ ኮከብ፣ በተክላላው አንገቷ፣ ባቷ፣ ሽንጧ ይህን ይመስላል ከማለት ያያት ሁሉ ልቡም ይጠፋላት። መኳንንቱ በእውናቸው ድሆች በህልማቸው በምኞት የሚባክኑላት ነበረች እያሉ መናገሩ ይሻላል ይላሉ። ይሁንና የነ ደምቢያ የነ ፎገራ የነ ጨፈር የነ አለፋ ልጃገረዶች ባንቀልባ እንዳሉ ሲታጩ በስድስት በሰባት ዓመታቸው ሲዳሩ እንደ ድብ ሆኖባት ከአስር እስከ አስራ አንድ ዓመታት ስታች የምትቆየው ቁሞቀር እየተባለች ስትሰደብ ኃይሉ ልጅ የአለጣሽ ልጅ ከዚያም በላይ የጀግናው ማሩ የእህት ልጅ ወለተ ተክሌ በሀያ ዓመቷ ያለባል ትገኝ ነበር። እንደ ሀገሩ ወግ ቢሆን ኑሮ ጡቷ ብዙ ሕፃናት አሳድጎ ቆረንጮ ሆኖ መውደቂያው ጊዜ ነበር። ግን ከማንም ደረት ገና ስላስታሸ የአንድ ሕፃን አፍ እንኳ ስላልሳሮ ከአስራ አምስትና ከአስራ ስድስት ዓመቷ ላይ እንደነበረችው ጡቷ ጥልፉን ቀሚሷን ብቻ ሳይሆን ከላይ የደረበችውን ኩታ ጭምር እንዳጎበር ወደ ላይ አንገርቦት ይታይ ነበር። በየአቅጣጫው እየገመቱ በየድንኳኑ ስር እያደሩ ሲንከራተቱ ከሴቶች ጋር እንደ ልብ ለመዝናናት ብዙ ዕድል ያልነበራቸው የደጃዝማች ማሩ መኳንንትና ወታደሮች ወይዘሮ ወለተ ተክሌን ከልፍኝ ወደ አዳራሽ ወይም ከአዳራሽ ወደ እልፍኝ አለፍ ስትል ሰረቅ አድርገው ለማየት በቻሉበት ጊዜ ሁሉ በእውን አይሞከር እንጂ በህልም ምኞታቸው እንደሚፈጸም አብዛኞቹ ይናገሩ ነበር። አንድ ቀን ደጃዝማች ማሩ ወገራ ሰንብተው ሲመለሱ ወይዘሮ ወለተ ተክሌ አጎቷን ለመቀበል ታጥበውች ካረቦች ሁሉ ተለይቶ የፈነዳ አበባ ወይም የናፋና እንጉዳይ እያሉ እንደሚጠሯት ሁሉ ከገላጣ ሜዳ ላይ ብቻውን የወጣ እንጉዳይ መስላት ልዩ በሆነ ውበት እንደቆመች ካዩት ሰዎች መካከል ማንጀሮች የሆኑ ሁለት ወታደሮች በበነጋው እንዲህ ብለው ተነጋገሩ ይባላል። ጓዴ ዛሬ በህልሜ ያየሁትን ብነግርህ ይገርምሃል አለ አንደኛው ወታደር። ምን ነበር ጓዴ አለ ሁለተኛው። ደሃ በህልሙ ቅቤ ማይጠጣ ምጣድ በገደለው ነበር የሚባለው ምሳሌ ሐሰት የለበትም። ዛሬ ማታ በህልሜ እኮ ወይዘሮ ወለተ ተክሌን እንዴት ልበልህ ልክ እንደ ባሏ ሁኜ አደርኩ። እንዴት አገኘሃት እባክህ? ሰው በህልም ሁለት ይሆናል ማለት ነው? እኔ እኮ ከኔ ጋር ብቻ አደረሽ መስሎኝ ነበር። በዚህ መንገድማ ተደጃል ማጅማሩ አሽከሮች አንዱን ሳይቀር አብሯት አድሯል ማለት ነው። አንተም አገኘሃት እንዴ? ዛዲያ ምን ነው የምልህ? ጎባኔ ነህ ማለት ነው? በህልም ነው የተቃማነውና ጠቡንም በህልም ብናደርገው አይሻልም? ደሞስ በአንድ ጊዜ ለሁላችንም መሆን ተቻለች ምን አጣላን? ሁለቱ ጓደኞች ይህን ተገላልጠው ይቀላለዙ እንጂ ከአጎቷ ከደጃዝማች ማሩ በቀር በዚያ ግቢ ከሚገኝ ሱሪ አጥልቆ የሚሄድ ወንድ መካከል ወይዘሮ ወለተ ተክሌ በህልሙ ያላስደነገጠችው አንድ እንኳ አይገኝም። ወይዘሮ ወለተ ተክሌም ሳይፈልግ በግድ የሚሳበው የጎረምሳው የመካከለኛ ሰው ጠና ያለ ሰው የመኮንን የተራ ሰው የቆንጆ የኩንጋታው አይን ሁሉ ይያረፈባት በዚያ ሁሉ ምቾትና ተድላ ላይ ተቀምጣ በዚያ የእሳትነት ዘመኗ እሷም በፍትወተ ስጋ ሳትቀጠል ቀረች ማለት ሰው ሆና አልተፈጠረችም። እንዲያው እንደ መልኳ መልአክ ናት ማለት ይሆናል። ነገር ግን ክብር መጠበቅ የሚባል የታላላቅ ሰዎች መከራ አለ። በተለይ ታላቅ የምትባል ሴት ክብሯን ለመጠበቅ ሰቃት ብላም ነዳም ፍላጎቷን መፍታት ነበረባት። በጊዜው በምንም ሁኔታ ወደን መቆጣጠር ስለማይቻል አንዲት ወይዘሮ ውጭ ልወስልት ብትል ከሊቃላ በፊት ወሬውና አመቱ ከሀገር የሚያጠፋ ነበር። ከቤት አመሌን ልደብቅ ብትል ስንቱን መኳንንት እየናቁ የገብሬ ወይም የተጠጭ የልጅ እናት መሆን አለ። ስለዚህ የሚያዋጣው ብዙ ሳይቆራሩ ብዙ ሳይቀሉ እኩያዬ ነው ባይባልም ወደ እኩያነት ይጠጋል የሚሉትን ባል ሳያመልጥ ማግባቱ ብቻ ነበር። መደዴ ሴቶች ስለ መደዴ ባሎች ባልና ጉንፋን አይጠፋም እያሉ የሚናገሩ ቢሆንም እንደነ ወይዘሮ ወለተ ተክሌ ላሉት ወይዛዝ የሚመጣው ባል እንደ ጉንፋን ርካሽ ሊሆን ስለማይችል ባልና ታመለጠ አይያዝምና ሳያመልጥ ተጠንቀቁ የሚባለውን ምሳሌ አስታውሰው ቶሎ ማግባት ነበረባቸው። ምናልባትም ስህተቱ ከወይዘሮ ወለተ ተክሌ ብቻ ላይሆን ይችላል። በዚያ ጊዜ አንድ መስፍን አንድ ቆንጆ ልጅ ካለችው አንዱን የሚያሰጋ መኮንን ለማሰር የታመነች አምባው ነበረች። ስለዚህ ደጃዝማች ማሩም በህዝባቸው ፊት እንደሚደረደሩ ሳይሆን በዚህ ዘዴ ብዙውን ጊዜ ይጠቀሙበት ስለነበር በወለተ ተክሌችን ሊታሰር የሚገባውን ሰው ሲያማርጡ መቆየታቸው አልቀረም። አንድ ቀን ጠዋት ደጃዝማች ማሩ ወይዘሮ ወለተ ተክሌን ወደ እልፍኝ አሰሯት። ጉዳዩ የቆይታ ስለነበር ማንም ሰው ወደ እልፍኝ እንዳይገባ ታዘዘ። ወይዘሮ ወለተ ተክሌ ገባችና ችቦ አይሞላም ወገቧ እንደሚባለው ሳይሆን ያ ከደልዳላ ቁመቷና ከሙሉ ሰውነቷ ጋር ተመጣጥኖ የተሰራ ወገቧ እስኪሰበር ለጥ ብላ እጅ ነሳች። እንደምን አደርሽ የኔ እናት? ቁጭ በይ አሉ ደጃዝማች የታቸውን ልጅ ትክ ብለው እያዩ። ምንም እንኳ ዘወትር ከዓይናቸው እንድትርቅባቸው ባይፈልጉ በእርግጥ የባል ጊዜ እንደተላለፋት የቤት እመቤት የልጆችና ከመሆን ታግዳ እንደተቀመጠች በጣም ሊገነዘቡት የቻሉት በዚህ ቀን ነው። ከዚህም በላይ ቆንጆዋ እህታቸው ወይዘሮ አልታሽ የቆንጆ ቆንጆ የሆነች እህት እንደተኩላቸው ልብ ብለው ለመረዳት የቻሉት በዚህ ጊዜ ነበር። እጅግማች እንደ ብዙዎቹ አጎቶች ሁሉ የእህታቸው ልጅ ልክ እንደ ልጃቸው ይወዳሉ። የእህት ልጅ ባይወልዱትም ልጅ እንደሚባለው የሚወዷት እህት የወለደችው ልጅ ያው የራስ ልጅ ነው። በተለይ አንድ ሰው ገድሎት ወንድሞቹ ደሙን ሳይመልሱ ዝም ቢሉ እንኳ ወንድ ልጆች ያሏት እህት ካለችው በነጋ በጠባይ የምታፈሰውን በዋ ልጆቿን አስገድዳ የወንድሟን ደም ታስመልስ ነበር። ከአንድ እናት ከአንድ አባት የተወለዱ ልጆች በዝምድናም ሆነ በፍቅር ከአባትና ከልጅ ወይም ከእናትና ከልጅ ይበልጥ ይቀራረባሉ ይባላል። ስለዚህ ከአንድ እናት ከአንድ አባት የሚወለዱ እህት ልጆች የራስ ልጆች ናቸው ተባሉ። እጃዝማች ማሩ የእህታቸውን ልጅ ከልጃቸው ከወርቁ አኩል እንደዚያ ተንሰፍስፈው ይወዱ የነበረበት ምክንያትም ይኸው ነው። ወይዘሮ ወለተ ተክሌ ቁጭ እንድትል ከተነገራት ቆየት ቢልም አጎቷን ከእግዚአብሔር ቀጥላ ትፈራ ታከብርና ትወድ ስለነበር አንድ ጊዜ መነገር ብቻ ቁጭ ልትል አልደፈረችም። ቁጭ በይ እንጂ የእኔ እናት አሉ ደጃዝማች አሁንም ደግሞ። ድምፃቸው ከፈጣን አነጋገራቸው ጋር አንድ ልዩ ጣዕም ነበረው። ወይዘሮ ወለተ ተክሌ እጅ ነሳችና በደጃዝማች ትይዩ ባለው ቋንጣ ወንበር ላይ ተቀመጠች። አንዳንድ ሰዎች ለሚወዱት ሰው ከልክ በላይ ተጨናቂዎች ናቸው። ሲያነጋግሩት፣ በጥጉ ሲቆሙ፣ ሲቀመጡ፣ ሲጋብዙት፣ ሲጋብዛቸው የሚያደርጉት ልዩ የሆነ ባደረጉት ያለመፍካት ስሜት እንደሚታይባቸው ደጃዝማች ማሩም ብዙ ሰው አይውደዱ እንጂ ለጠሉት የዲያብሎስ ዲቃላ የሆኑትን ያህል ለሚወዱት ሰው እንደዚሁ ሙት ነበሩ። ስለዚህ ወይዘሮ ወለተ ተክሌ የእህታቸው ልጅ ተቀምጠው ያስወለዷት የሀያ ዓመት ኮረዳ ወተት በብርጭቆ ፍትፍት በጣታቸው ዘው እየመገቡ ያሳደጓት ብትሆንም በሕፃንነቷ ወራት ታለም እስቲ ሙጭትን አምጪልኝ እያሉ ሲታቀፏት ብዙ ቀን ከሱሪያቸውና ከእጀ ጠባባቸው ላይ እየሸናች ታለም ይህች ሽንታም ልጅሽ እኮ ልቴና በሰበሰችው አንቺ ውሰጅልኝ ይሏት የነበረው እንዲያውም አንድ ቀን ሽንት ብቻ ሳይሆን ከሽንት ወፈር ያለ ቢጫ ነገር በእጀ ጠባባቸው ስታስታቀፋቸው ጊዜ እንደ መሳቅ እያሉ እታለም የዛሬው እስቴ ጉድ ነው ነይ የልጅሽን ጉድ ይብኝ ሲሉ ወይዘሮ አልታሽ ከጓዳ ፍቅ ቢሉ የወንድማቸው እጀ ጠባብ በልጃቸው እንትን ሆኖ ቢያዩት ወንድም አለ ጭቃቦ አበላሸችህን ብለው በጭናቸው ላይ አነስቱላቸውና እንደ መሳቅ እያሉ አንቺ ከዘና ወንድምን ያበላሸሽው ብለው ባንድ እጃቸው ከደረታቸው ላይ ጠጋ አድርገው ይዘዋል። ባንድ እጃቸው ኪፋን መታ መታ ሲያደርጓት ትኩር ብላ አየቻቸውና ፊቷን ኮተር አድርጋ ብላ ማልቀስ ስትጀምር ተዩ ተዩ ይበላሽ በገዛ ወንድምሽ ልብስ ምን አባቱ ተዩ ሲሉ ራሳቸው ብድግ ብለው ተዩ ተዩ እያሉ ጉንጯን የሳሙት እስከዚህ ቀን ትዝ የሚላቸው ቢሆንም የአሁኗ ወለተ ተክሌ የአሁኗ ላይ የምታስፈራ ወጣት ወይዘሮ ከዚያች ሕፃን እጅግ ርቃ እንዲያውም በርግጥ ያች ሕፃን እንዲህ ሆነች ብሎ ለማመን እንኳ የምታስቸግር ሁና ታየቻቸው። ሊነግሯት የፈለጉትን ለመንገርም ልክ እንደ ታላቅ እንግዳ ፈሯት። ፈራ ተባሲሉ ቆይተው ልክ እፍረትና ቅርታ እንዳለበት ሰው በተዘጋና ዝቅ ባለ ድምፅ የኔና እንግዲህማ አንድ ጓደኛ ልፈልግልሽ እንጂ አሏት። ወለተ ተክሌ በዚህ ዕድሜዋ ودنيا نفلق اللش بالتبال فتد يمتطفات تلات سفيت يمتطفات دنقتر على مهنو بكسبات سلقفات انقفان دفارقا زم عليك تجرماش كترنا مچن فلقش بزمونون انشمة تسجو جن تبارا توقرا سانفراز سدن بياما قانن تيمت مرتشون نقرين هالوات فزي قزي لجازماش اندوا جنا ودا كفتن يا سلطان وستو قلتاو وقصل نبار فتجازماش مارو تس على الوحشوم نبارنا سكتر على قبواتشوم انقصن تستا زم مالج كمجمع يوكي جاكي مدرقوم لجسوا ما مهنوا تايتونو بالميوا يدرسج جنبنيا أستماريوج يتكتر الله لبزو ما يمنان سمونيوج ممهر لمون اسكم التجري تماريج والقارجة تايفون تبايوا قرات النسوا سووشن لماذا يتفترج مهنوا يمنان قرر الله بترا ويدرو عين بتتايم ما تجل مهنوا تايتونو جن من بيون سيت مهنائكا አንዷ ታላቅ ሴት የእሷ የሆነ ወይም የሚሆን ወንድ ስም ሲነሳ ማፈር መሽኮርመም የማይቀር ነገር ነው። የጀግጀውማ አይነሳ የሴትና የወንድ ጉዳይ ታላቅ ክብር ያለው ሚስጥር በመሆኑ ወሬው ሲነሳ ሴት የሆነች ሁሉ አንገቷን ከመድፋት በቀር የወሬው ተካፋይ መሆን ፍጹም ብልግና ነበር። በተለይ ልጃገረድ እከሪ የሚባል ሰው አሽቶሻል ሲባል ሰምታ ነው የዚያን ሰው ፊት የምታይ በጭራሽ እርግጥ ነው ወይዘሮ ወለተ ተክሌ እስከዚህ አልነበረችም ቢሆንም አይናውጣ ድረቅም አልነበረችም የባል ነገር መታሰቡ ሲነሳባት አፈረች አንገቷንም ማቀረቀረች ደጀዝመሽ ማሩም ችግር የሆነባቸው መጀመሩ ነበር እንጂ ከጀመሩት በኋላ ተፈቱ ስለቀደላቸው እንግዲህ ኮሪጅነት የለም ራስሽ አስበሽ የምታደርጊው ነገር ነው የሚቻልሽን መርጠሽ ንገሪ አሏት። እንተተክለም ደጃዝማች ማሩ ሊያዩት ያልቻሉት መጠነኛ ላ በቿ ጣቶች ውስጥና በግንባሯ ላይ ችፍ እንዳለ አንገቷንም ወደ መሬት እንተቀበረች ጌታዬ ለመረጡት እንጂ እኔ ምን አውቃለሁ አለች ከፍረት ጋር። እንኳን ደጃዝማች ማሩን ያንሰው ማንም ቢሆን ከጭቃ ሹመነት በላይ የሆነ ሹመት ካለው በአካባቢው ህዝብ ዘንድ ታላቅ ጌታ ሆኖ ይታይ ነበር። እግዚአብሔር ከተራ ህዝብነት አውጥቶት ከተገኘ እናት እንኳ ልጇን ጌቶች እርሶ እያለች ትናገረው ነበር። እነ ታላቅ እህት እነ ታላቅ ወንድም እናትስ እናጎት እና ብራተግማ መቼም አፉስ ቲቆረጥ ጌቶች ማለት ወገቡስ ቲቆረጥ እጅ መንሳት ነበረበት። ለምን ለሰው መርጦ ለሹመት ተንጨት መጥቶ ለታቦት እንደሚባለው ከሰው ተመርጦ ተሹማላ ከሰው ተመርጦ ተቀብቷላ። በዚሁ ደንብ ነው ወይዘሮ ወለተ ተክሌ እንደዚያ የምትወዳቸውንና እንደዚያ የሚወዷትን አጎቷን ጌታዬ ያውቃሉ ያለች። ለቋራው ደጅ በድርሽ ቅሪልሻል አሉ ደጃዝማች። ጌታዬ ተመረጡት ቅር የሚለኝ የለም አለች ወለተ ተክሌ። አይ ተፈቃዴ ላለማውጣት ብቻ ብለሽ ሁሉንም ዝም ብለሽ አትቀበይ። ደስ የሚልሽን ብትመርጭም ያው የኔ ፈቃድ ነው። ከኔ ይበልጥ ለኔ ደህንነት ጌታዬ ስለሚያስቡ እሱ የሚመርጡት ሁሉ ይስማማኛል። እንግዲህ ያለ ቅሬታ ተስማማሽ ማለት ነው? አዎ። ምንም ቅሬታ ባልሽ የለም መጨረሻሽ እኔ ተገይቶች የምደብቀው አለ። እስቲ እሙት በይ ማሩ ይሙት። ምዕራፍ 5 የጉዞ አጋጣሚዎች ኪንት ልጅ ኃይሉ ከቋራ ተነስተው ወደ ደምብ ያለመሄድ በተንከል በኩል ዘለቁ። የተንከልን ቆላ ወጥተው ወደ ወይና ደጋው ተንከል ከደረሱ በኋላ በጭጋ በኩል አቋርጠው ወደ ሰቀል ተመሩ። ከዚያ በሰቀልት ውስጥ ስመታለክ ሆነችው መቋሚያ ማርያም ሲደርሱ አራት ከአምስት ቀኖች የቆላና የደጋ ጉዞ በኋላ የተከተላቸው አጀብ በጥሎና ጋፈሱ ሁሉ ስለተዳከመ ወደ ባላገር ሰፈር ተመሰማራት ብለው ባንድ የዋርካ ዛፍ ስር ጥቂት እንኳኖች አስተክለው አረፉ። ይዘው የተራራው በጋ ወራት ከመሆኑ በላይ ሰዓቱ ከኩለ ቀን አለፍ ብሎ ፀሐይ በጣም ያቃጥል ስለነበር ያዘው ስንቅ ምሳ ተበላና የደከመው መንገደኛ ሁሉ በየድ እንኳን ውስጥና አንዳንዱም ከዋርካው ስር ካሉ ቁጥቋጦች ቅጠል ቆርጦ እየጎዘጎዘ እንቅልፉን ጀመረ። ቢቻሉ ድካምና እንቅልፍ ያልተጫናቸው ሁለት ሶስት አሽከሮቻቸውን ወደ ድንኳናቸው አስጠርተው ሲጫወቱ በስተውጭ ድንገተኛ ግርግር ተሰማ። በዚህ ጊዜ ቢቻሉ ከውጭ የሚሰማውን ግርግርና ድምፅ ለይተው ለመስማት ፊታቸውን ወደ ድምፁ አቅጣጫ አዞረውና ጆሮአቸውን ዘንበል አድርገው ነገሩ ምንድን ነው አሉ። አብራቸው ከነበሩት አሽከሮቻቸው ሁለቱ በፍጥነት ተነሱና ድንኳን ወጥተው ድምፁና ግርግሩ ወደ በዛበት ድንኳን ተደረሱ በኋላ ነገሩን አይተው ወደ ልጅሃይሉ ድንኳን በፍጥነት ተመለሱ። ነገሩ ምንድን ነው አሉ ልጅሃይሉ በርጋታ። ግንጥናት አለ አንዱ አሽከር። ለግንጥናው ታዲያ ይህ ሁሉ ግርግር አሉ ልጅሃይሉ። የለም ሰው ነጥፋ ነው። ማንን ነደፈች? ልጅ ዘውዴን። ከምኑ ላይ? የግር ዘንጋቸውን ተግንባሩ ላይ ይንጫሙታለች አመለጠች እንጃ አላየውም። ከዚህ በኋላ ልጅሃይሉ ተነሱና ወደ ልጅ ዘውዴ ድንኳን ሄዱ። እንቅልፍ የተጫናቸው ብቻ እንደተኙ ሲቆዩ ዲነቁ ይቻብስ በሙሉ ወደ ልጅ ዘውዴ ድንኳን ሄደው ድንኳኑ ጭንቅ ብሎ ሞልቶ የቀረው ሰው ከውጭ በግፊያ ይተራመሳል። ልጅሃይሉ ወደ ድንኳኑ ሲጠጉ ሁሉም መንገድ መልቀቅ ጀመሩ። መንገድ እየተለቀቀላቸው ወደ ድንኳኑ ተገቡ። በኋላ ድንኳኑ ያለመጠን በሰው ተጣቦ አገኙት። እንዴ አፍናችሁ ገደላችሁት እኮ በየተራዩት እንጂማ ይሄማ ራሱን በሽታ ነው አሉ። ወዲያው ጥቂቶች ከልጅሃይሉ ጋር በድንኳኑ ሲቀሩ ሁሉም ድንኳኑን ለቀው ወጡና ከውጭ በድንኳኑ ዙሪያ አቆሙ። እግዚአብሔር ቀላል ያርግልህ ምን ጊዜ ነደፈችህ አሉ ልጅሃይሉ። እንቅልፍ ሸለብ አርጎኝ ቆይቼ ወደ አንድ ጎኔ እገላበጣለሁ ስል ነደፈችኝ። ኦ እፎይ እናቴ እያለ ልጅ ዘውዴ መለሰ። ላብም በፊቱ እንደ ውሃ ይቀዳ ነበር። የጊንጥ ነደፋ አብዛኛውን ጊዜ አይግደል እንጂ ለጊዜው ምን ያህል ልብ እንደሚያጠፋ የሚያውቅ ሁሉ የሚያውቀው ነው። አይዞ በርታ ምንም አይልህ። ለመሆኑ ጊንጣ ተገላለች አሉ ልጅሃይሉ። አዎ እሱስ ገድያታለሁ በድንጋይ ነው የጨፈለኳት አለ ልጅ ዘውዴ። የታለች ዛዲያ አሉ ልጅሃይሉ። ተትንሿ ድንጋይ ስር ናት አለ ልጅ ዘውዴ ወደ ድንጋይዋ በእጁ እያመለከተ። ልጅሃይሉ ድንጋይዋን አነሱና ስንታሪ እንጨት ፊቴ ብድግ አርገው የሞተችውን ጊንጥ እያገላበጡ ተመለከቷት። ይህች ምንም የማትጎዳዋ ናት፣ ባለ ሶስት ክርክሯ ትንሿ ናት። ያ ባለ አምስትና ባለ ሰባት ክርክሩ ነው ክፉ፣ እሱ መቼም ተባብ አይሻልም አሉ ልጅ ኃይሉ። ኦ እንዴት አትጎዳ፣ ልቤ እኮ እንደ ቅሬ ቀለጠች አለ ልጅ ዘውዴ። እስቲ ግረን ሊያው አሉ ልጅሃይሉ። ይኸው እያለ ከጋቢው እግሩን ሲያወጣው እንዳንድ ነገር ተድፖል ብሎ አብጧል። እንዴ እንዴ አሉ ልጅሃይሉ በቁጣ። እንዴ ደንቆሮ ብቻ ነው እና የተሰበሰበው? ከእግሩ ዘንግ ላይ ሲነደፍ ጭኑን በክር ወይም በድግ አላሰራችሁትም አሉ። ማንም መልስ ሊሰጥ አልቻለም። ለካ ተዚህ ናችሁና በሉ አሁን ድግ አረብ ምላጭና ዋግም ታምጡልኝ። እንዲያው ዝም ብላችሁ ከባችሁ ትንፋሽ መከልከል ብቻ ነው የምታውቁት። እኔ እኮ አሁን ባላየው ሁሉን አድርጋችኋል ብዬ ልሄድ ነበር አሉ ልጅሃይሉ። አይዋ በምላጭ ልታስቆርጠኝ ነው አለ ልጅ ዘውዴ። እንደፈራ ሕፃን ያስተን ልጅ ፍጣን ጋጥቶ ይያየ መቁረጥ አይደለም ትንሽ ሸንተፍ ማድረግ ነው አሉ ልጅ ኃይሉ መቁረጥና መሸንተፍ ምን ልዩነት አለው እንዴው መሸንተፍ የሚለው ቃል ይበልጥ ያፈራል አለ ልጅ ሰውዴ ተመልሰ ታልተንዳ እንዴ አሉ ልጅ ኃይሉ አይዋ በጊዮርጊስ ተወኝ ምላጭ አገድም ቲቸገር እንጂ ማን ወዶ በምላጭ ይቆረጣል ብለህ አይዋ ስሞትልህ በማማ ሞት ተወኝ ዝም በል ጅል አማረብኝ ብሎ ነው አይጣጣይ እንዲያው አይዋ አንድ ጊዜ ተተናገፍ እሺ አትል እኔስ ተምላጩ ግንጫት ይሻለኝ ነበር አለ ልጅ ዘውዴ ልክ እንደ ህፃን ልጅ ሊስቅም ሊያለቅስም የሞከረ እየመሰለ ምላችን የዛ ገመድና ዋገም ሲይዞ አንድ ሰው ወደ ድንኳኑ ገባ ልጅ ዘውዴ እንደመሳቅም እንደማልቀስም እያለ ልጅ ኃይሉን ሲለምን ቆይቶ ምላችን ደም አይቀርለት ሲያቀው ጭኑን በድግ እንደታሰረ አውጥቶ ሰጠ እዚያም እንግዲህ እንዳሻችሁ አርጉት እኔ እንደሆነ እግሬ በምላጭ ስትነካ ላይ አለና ፊቱን ወደ ድንኳኑ ግድግዳ መለሰ ረባክ ዝንበት ሰው ይተቀባል አሉ ልጅ ኃይሉ ከጦር ሜዳ ሸሽቻለሁ ሰው የሚስቅብኝ አንድ ትንሽ ምላጭ የፈራ ሰው ስንት መሳሪያ ስታይ ልደፍር ነው አይዋሙት በምላጭ የጣቴን ጫፍ በሚነኳት ደረቴን በአረብ ቢሰነጥቁት ይሻለኛል የሁለቱን ብግር ሳያልቅ ልጅ ዘውዴ እግሩ ከተነደፈበት ቦታ ላይ በጠፍር ቢጤ ቡጭር ያለ መስሎ ተሰማው ማን ነገና ለምላጭ የተደገሰ እግሬን በጠፍር የምታቆስል አለ ይልቅስ ቀና በል አለው ምላጭ የያዘው ሰውዬ እያየው ልቋረጥ ተቆርጧል እኮ አረ ውሸት እውነቴን ነው ቀና በል አሁን ባትቀልዱብኝ ምን ቸገራችሁ አለ ልጅ ዘውዴ ተነሳና በዋገም ሲሞክሩት አሉት ልጅ ኃይሉ ልጅ ዘውዴ ቁርጡኛል ብሎ የጠበቀው ቁመው የሚመለከቱትን ልጅ ኃይሉን ከመሆኑም በላይ በጊንጧ መርዝ ምክንያት ደንዘዝ ብለው የነበረው እግሩ ሳያስበው ሲበጣ የፈራው ምላጭ ምንም ሳይሰማው በመቅረቱ ቀና ብሎ የተበጣውን እግሩን ባየ ጊዜ ተገረመ ኧረ ለካ ምላጭ እንዲህ ነው አያ አለ ልጅ ዘውዴ ፈሪ አግኝቶ በፍራት አስጨነቀ እንጂ እሱማ እንዲህ ነው አሉ ልጅ ኃይሉ ልጅ ዘውዴ ልጅ ኃይሉ ያጎታቸው ልጅ ከመሆኑ በላይ ከሳቸው ሳይለይ አክስቱ ከሆኑት እናታቸው ጋር በማደጉና ቀን ልጅ በመሆኑ በጣም ይወዱታል እሱን ለማበረታታት ሲሉ አውቀው ተናገሩ እንጂ በስቃይ ብዛት ላብ በፊቱ ሲንቆረቋር ኋላም አይዋ ስሞትልህ በማማ ሞት ተወኝ ብሎ ያሳደጉትን በዚህ ጊዜ ግን ከሞቱ ጥቂት ዓመታት ያለፋቸውን አክስቱን በጠራ ጊዜ እንባ ከዓይናቸው ሊያመልጣቸው በታላቅ መላ ነው ያስቀሩት እግሩ ላይ ዋገም ተተክለው በጣም ብዙ የማይባል ጥቁር ደም ካወጡለት በኋላ ከዚያ ከነበሩት አንዱ ወደ ድንኳኑ ገባና እንዲያውም ረስቸው ነው እንጂ የግንጥ መድኃኒት በድጌ ቋጥሬ ይዤ እኮ ነበር አለ እስቲ አምጣው አሉ ልጅ ኃይሉ ሰውየው ከድጉ አንድ ነጭ ስር አወጣና በጥርሱ ፈርከት አድርጎ ለልጅ ዘውዴ ሰጠው ምን ላርገው አለ ልጅ ዘውዴ ቆርጥመ የተነደፈውን ቦታና አካባቢ ቀባው አለ ባለጥሩ ሰውዬ ልጅ ዘውዴ እንደተነገረው ወደ አፉ አግብቶ ቆርጠም ቆርጠም ሲያደርግ ስሩ በጣም ስለመረረው ፊቱን ኩስኩስ አድርጎ ኮሷት መሰለና ኡፍ ምሬቱ አንጀት ይቆርጣል አለ ቶሎ ቆርጥምና በእጅ ላይ እንትፍ ብለህ ቀባው አለ ሰውየው ልጅ ዘውዴ እንደታዘዘው አድርጎ ሲጨርስ እግሩ ታስሮበት ከነበረው የልጅ ኃይሉ ትርፍ ድግ ተቆረጠና ቁስሉ ተሸፍኖና ታስሮ ሲያልቅ አሁን ፀሐይ ወደ ጀርባችን ስለሆነችና በረድም ስላለች ጫኑና እንነሳ አሉ ልጅ ኃይሉ እኔ በዚህ ገደቢት ቦታ አልቆይም በቅሎዬን ጫኑልኝና ሳዘግም ልቆይ አለ ልጅ ዘውዴ ያንተ በቅሎ አመለኛ ቢጤ ናት ጭልጋ ጥግ ያደረገችን አይቻለሁ አንተ ሳሞንን ጫን እኔ ባንተው አሄዳለሁ አሉ ልጅ ኃይሉ
አይዋሙት አሁን ተሽሎኛል የመላእክት ሰም ሲጠራ ነው ጥሩ እየጠፋ ፍራሱ እንደሆነ ያጠፋ እንጂ አለሊ ዘውዴ ከዚያም መድኃኒት የሰጠውን ሰው ባይኑ ፈለገና አንተ ይሄ መድኃኒትስ ምላሴን ለዘለዘኝ ምላሴ ጎለጎላል እንዴ አለ አዎ ትንሽ ለዘለዛል ትኩስ ነገር ስትጠጣ አሁን ይተውሃል አለ ሰውየው አሁን ለዚህ ብዬ መንገዴን አስቆሜ ቡና ሁሉ ይልህ አለ ቢዘውዴ ታመመህ ለምን ቆይተን አይፈላልህም አሉ ልጃዩ ምንም አይለው እኮ አለ ባለሰሩ ሰውዬ ደህና ነኝ አለ አለ ቢዘውዴ በበታሞን ላይ ሁን አሉ ልጃዩ አይዋ የኔዋ እኮ ምንም አትለኝ አውቃታለሁ ግምናት ለታመመ ሰው አትሆንም ዳዲያ ባንተ በቅሎ ላይ ልሄድ ነው ያም እንኳ በቅሎዬ እኔስ ብሸከመ ምን ኖራለሁ እሺ እንግዲህ ሄዳለሁ አ በቅሎችም አጋቶቶችም ተጭነው ጉዞ ተጀመረ
መቅደናፋፉ ላይ ጮት በረከተ የሴቱን አናውቅም ወንድ አንድ ሰው ናት አይናዩ ቱርክ ባይ የምሽሽ መቅደላ መቅደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋር አይናዩ ቱርክ ባይ የምሽሽ አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሞሱ ሲጠጣት ነመዩ ቱርክ ባይ የምሽሽ
ተክላላ ዝግጅታችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።